ያው የጀመርነው እንትን የፖላሲ ስልት መጣረ ይከተላል። ጌታ የተመሰገነ ይሁን። እግዚአብሔር ይመስገን። ትንሽ ወደ ኋላ ሄድ ብዬ አንድ በጣም እጅግ አስፈላጊ የሆነ ክፍል በኮላሲስ ላይ ሐዋርያው ጳውሎስ የሚናገረው ምዕራፍ 2 ላይ እንደዚህ የሚለውን ቃል አብሬ አንብቤ ከእናንተ ጋር ጸልየን ከዛ ጀምሬ እንካፈላለን። እግዚአብሔር ስም የተባረከ ይሁን። ይሄ ክፍል ቁጥር 28 ምዕራፍ 1 ላይ ነው የማነበው። ከዛ ጀምሬ ያው ከነገ ጀምሮ በማስተምረው ትምህርት ውስጥ ማዕከላዊ የሆነ ርዕስ ነው የሚሆነው። እሱን አነባለሁ። እኛም በክርስቶስ ፍጹም የሚሆን ሰው ሁሉ እናቀርብ ዘንድ ሰው ሁሉ እየገሰጸን፣ ሰው ሁሉ በጥበብ ሁሉ እያስተማር የምንሰብከው እርሱ ነው ካለ በኋላ ለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንዳሰራው እየተጋደልኩ እደክማለሁ ይላል። ለዚህ ነገር ደግሞ በእኔ በኃይል እንደሚሰራ እንደ አሰራሩ እየተጋደልኩ እደክማለሁ ይላል። የእግዚአብሔር ስም የተባረከ ይሁን። ትላንትና ያቆምነው ኦልሞስት ምዕራፍ 2 ከቁጥር 15 ድረስ ነው። ግን ይህችን ሀሳብ መሰረታዊ አድርገን ጥቂት ነገሮችን አብረን እናይና እንቀጥላለን። እንጸልይ። የእስራኤል አምላክ ሆይ እግዚአብሔር እጅግ አድርገን እናመሰግናለን። በዚህ ስፍራ ጌታ እግዚአብሔር አባታችን በልጅ በኢየሱስ ክርስቶስ ጸጋ እግዚአብሔር ሆይ በእርሱ በኩል ለእኛ በገለጥከው ታላቅ መዳን የተገኘውን በረከት እግዚአብሔር ሆይ የተደረገልንን እግዚአብሔር ሆይ የፍቅርህን ጥልቀት የማዳንን ስራ እግዚአብሔር ሆይ ሀሳብህን ሰማያዊ ፈቃድን ሁሉ እንድንረዳ ጳውሎስ ሐዋርያ እንደጸለየው ጌታ ሆይ የጥበብንና የመገለጥን መንፈስ አንተ ስጠን። የእግዚአብሔርን ምስጢር ክርስቶስን የምናውቅበትን ጸጋ ስጠን። አይኖቻችንን ክፈት እግዚአብሔር ሆይ ይህንን እድል ለእኛ ጌታ ሆይ እንድታደርግልን በኢየሱስ ስም እንለምናለን። በዚህ ስፍራ በስምህ ጥላ ስር ነን ጌታ ሆይ። የጨለማ ኃይል ቃልህን እንዳንሰማ የሰውን አይምሮ የሚበትን በረቀቀ መንገድ ጌታ ሆይ በሰዎች ደካማ ባህሪ እየተሸሸገ የሚሰራ የጨለማ ስራ ሁሉ በሰማይ ሊፈረስ ይህ ስፍራ በኃይል በስልጣን ስር ይሁን። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ አሜን። እግዚአብሔር ስም የተባረከ ይሁን። በመጽሐፍ ቅዱስ ውስጥ ስንመለከት ሐዋርያ ጳውሎስ በዚህ ቦታ ላይ የሚናገረውን ነገር በብዙ ሁኔታ በዝርዝር ለማየት በጣም አስቸጋሪ ሊሆን ይችላል። ግን ጳውሎስ በጣም የሚገርም ነገር ነው የሚናገረው። ለዚህ ነገር ደግሞ በእኔ በኃይል እንደሚሰራ እንደ አሰራሩ እየተጋደልኩ እደክማለሁ ይላል። ሐዋርያ ጳውሎስ አገልግሎቱን የሚያይበትን እግዚአብሔርን እንዴት እንደሚያገለግል የአገልግሎቱ ሂደትና ባህሪ በውስጡ የሚካሄደው ምስጢር ምን እንደሆነ በጥቂቱ እዚህ ላይ ይፈነጥቀልናል። ይህ ነገር እጅግ በጣም አስገራሚ ነገር በውስጡ አለው እና ይህን ነገር ልብ እንድለው እንድመለከተው ያደረገኝ ነገር የሚገርማችሁ ምንድን ነው? አንደኛ እግዚአብሔር አምላካችን ሐዋርያቶችን አገልጋይ አድርጎ መጥራት ብቻ ሳይሆን እንዲያገለግሉ የጠራቸው አገልጋዮች ውስጥ ሆኖ የሚሰራ አምላክ ነው። እግዚአብሔር ይመስገን። ስለዚህ ጳውሎስ ምን ይላል? በእኔ በኃይል እንደሚሰራ እንደ አሰራሩ እየተጋደልኩ እደክማለሁ ይላል። እግዚአብሔር አሰራሮች አሉት። በአንደኛ ቆሮንቶስ ምዕራፍ 12 ላይ ጳውሎስ እንደዚህ ይላል። የጸጋ ስጦታ ቁጥር 4 ላይ ጀምሮ ልዩ ልዩ ነው። መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው። ጌታም አንድ ነው። አሰራርም ልዩ ልዩ ነው። ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይላል። እግዚአብሔር የተመሰገነ ይሁን። በመንፈሳዊ ህይወት በግል በእግዚአብሔር ፊት በምንኖረው ሆነ እግዚአብሔር ጠርቶናል ብለን አምነን በምናገለግለው አገልግሎት በቤተ ክርስቲያን ያለንን ህይወት ሁሉ ጨምረን ስንመለከት እግዚአብሔር አሰራሮች አሉት። እግዚአብሔር የተመሰገነ ይሁን እና እነዚህ አሰራሮች የእግዚአብሔር አሰራሮች በአገልግሎት በህይወታችን ሁሉ ውስጥ ይገለጣል። የእግዚአብሔር አሰራር በምን መልክ ነው የሚታወቀው ብለን መጠየቅ ራሳችንን አለብን እና አንዳንድ ጊዜ ክርስትናን ስንኖር ሰዎችን እንመለከታለን፣ የሚያሳድጉንን፣ ዙሪያችንን ያሉትን፣ እነርሱ የሚያደርጉትን እያየን በቤተ ክርስቲያን የሚካሄደው ነገር እያየን በቃ እንዲህ ነው መሆን ያለብኝ፣ እንዲህ ነው ማድረግ ያለብኝ ብለን ነው ብዙ ጊዜ የአገልግሎትም ሆነ የአካሄድ ሁኔታችንን ሸድ የምንሆነው። ግን በጣም ልብ ማለት ያለብን እግዚአብሔር በእያንዳንዳችን ውስጥ የሚሰራው አሰራሮች አሉት። ይሄ በጣም ሲሪየስ እና እውነተኛ የሆነ ነገር ነው። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስን ስናምን የተቀበልነው የእግዚአብሔር መንፈስ በውስጣችን አድሮ የሚሰራቸው ስራዎች አሉት እና መንፈስ ቅዱስ በአማኞች ህይወት ውስጥ በብዙ መንገድ ይገለጣል። መንፈስ ቅዱስ በአማኞች ህይወት ውስጥ መንፈሳዊ ብስለትና ማቹሪቲ እያሳዩ ሲሄዱ የመንፈስ ፍሬን በባህሪያቸው ይገልጣል። የመንፈስ ፍሬዎችን ይገልጣል። ከሚገልጣቸው የመንፈስ ፍሬዎች መካከል ሐዋርያው ጳውሎስ በገላትያ ምዕራፍ 5 ላይ የሚዘረዝራቸው ከቁጥር 18 ጀምሮ በመንፈስ ብትመሩ ግን ከሕግ በታች አይደላችሁም ይልና የሥጋ ሥራም የተገለጠ ነው ብሎ የሥጋን ሥራ ከዘረዘረ በኋላ የመንፈስን ፍሬ ደግሞ ሲዘረዝር ቁጥር 2 ላይ እናያለን። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው ይላል። የእግዚአብሔርን አሰራር ክርስቲያኖች የማንከተል ከሆነ እነዚህ የመንፈስ ፍሬዎች ከሕይወታችን አይከሰቱ። በጣም ብዙ ክርስቲያኖች ቋሚ በሆነ መንገድ ደካማ ባህሪያቸውን በቃ በቤተ ክርስቲያን ተቀባይነት ኖሯቸውን እንዲኖሩ ይፈልጋሉ። እኔ እንዲህ ነኝ የሚል ግትርና ሪጅድ አቋም ይዘው ይኖራሉ። እግዚአብሔር በሕይወታችን ውስጥ በሚሰራቸው ስራዎች ከተፈጥሮ ባህሪያችን ባለፈ መንገድ ራሱን ይገልጣል። የተቀበልነው የልጅነት መንፈስ በእኛ ሕይወት ውስጥ መገለጥ አለበት። ስለዚህ እግዚአብሔር በመንፈስ ቅዱስ አማካኝነት ከሚገልጣቸው ነገሮች አንዱ እነዚህን ባህሪያቶች ነው። ክርስቲያኖች ይህንን ማየት አለብን። የተቀበልነው መንፈስ ቅዱስ ውስጣችን ገብቶ ምንም ስራ ካልሰራ ዴር ኢዝ ሳምቲንግ ሮንግ። የዘራነው ነገር ካልበቀለ፣ አትክልት ተክለን የምንጠብቀውን ፍሬ ካላፈራ ዝም ብለን አናጠጣው፣ አንኮተኩተው፣ አንንከባከበው። ስለዚህ ክርስቲያኖች የእግዚአብሔር መንፈስ በውስጣችን ፍሬ ማፍራት እንዳለበት ማወቅ አለብን እና እንደነበርን አንሄድም። እኔ እንዲህ ነኝ ብሎ መሄድ የለም። እንደዛ ያለ ሁኔታ ለምን እንደሚሆን ስንመለከት በጣም ብዙ ክርስቲያኖች ጌታ ኢየሱስ ክርስቶስ በሕይወታቸው ውስጥ ሊሰራ የሚችል ጌታ አድርገው ተቀብለውት ጌታ ኢየሱስ ክርስቶስ ከዕዳ ከፋይ ባለፈ መንገድ በመስቀል ላይ ከሰራው ስራ ውጪ በሕይወታቸው ሊሰራ እንዲችል ስፍራ ካለመስጠት የተነሳ የሚመጣ ችግር ነው። ስለዚህ በሕይወታችን የእግዚአብሔር መንፈስ የኢየሱስ መንፈስ ይሰራል። ክብር ለእግዚአብሔር። ያለ መንፈስ ቅዱስ ክርስትናን መኖር አንችል። መንፈስ ቅዱስ በመንፈስ ፍሬ ብቻ አይገለጥም። መንፈስ ቅዱስ አማኞች በዚህ አይነት ሁኔታ እንዲገለጥ በሕይወታቸው በመንፈስ መመላለስን ማወቅ አለበት። በመንፈስ መመላለስ፣ ምክንያቱም መንፈስ አለ። መንፈስ ቅዱስ ደግሞ በውስጣችን አለ። የእግዚአብሔር ልጆች የሆነው ዳግም በመወለድ ነው። ዳግም ስንወለድ ያገኘነው መንፈስ የሆነ ባህሪ በውስጣችን እንዲኖረን፣ መንፈሳዊነት እንዲኖረን መንፈስ ቅዱስ መንፈሳችንን ሕያው አድርጎታል። ክብር ለእግዚአብሔር ይሁን። በጣም ብዙ ክርስቲያኖች ውስጣዊ ነገራቸው ዳግም የተወለደው ነገራቸው ማደጉን ኢግኖር ያደርጉታል። መጽሐፍ ቅዱስ በሮሜ ምዕራፍ 8 ላይ የሚናገረውን ተመልከቱት ምን እንደሚል። በዚህ ቦታ ላይ እናንተ ግን እግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም ይላል። መንፈስ ቅዱስ እኛ ጋር በማደሩ ብቻ የኛ ስታተስ ይለወጣል። እስኪ አብራችሁን በሉት፣ እያዳመጣችሁ በሉት። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁ። በሌላ አባባል ሥጋ የላችሁ ማለት አይደለም። ይህን ነገር በጣም አጡዘው ሰዎች አካል የሌላቸው አድርገው እኛ መንፈስ ነን ይላሉ። ትክክል አይደለም። ሊስን፣ ይህ ትክክል የማይሆንበትን አንድ ትልቅ መሰረታዊ ነገር፣ ያዳነን ኢየሱስ ክርስቶስ መንፈስ ሆኖ አይደለም፣ ቃልም ሥጋ ሆኖ ነው። ይሄ ራሱ ይከለክላል። በቃ አለቀ። እና ቃልም ሥጋ ሆኖ ስላዳነን እኔና እናንተን ከምድር አፈር ባበጀው ስጋችን ያለውን ችግር ሊያድን ስለመጣ በዚያ ስጋ ሞቶ በክብር አካል ስለተነሳ አካል ያለን ፍጡሮች እንጂ እንደ መናፍስት መንፈስ የምንሆን አይደለም። ስለዚህ በስጋችን እግዚአብሔርን የምናከብር ሰዎች ነን። ነገር ግን ፕራይመሪ የሆነው የህይወታችን ህልውና ግን ያለው ምናችን ውስጥ ነው? ያለው መንፈሳችን ውስጥ ነው። የሚቀጥለውን ቁጥር ተመልከቱት። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም ይላል። አንድን ሰው የክርስቶስ ወገን የሚያደርገው በመንፈስ መሆኑ ነው፣ የጌታ መንፈስ ያለው መሆኑ። የጌታ መንፈስ በአንድ ሰው ውስጥ ከሌለ የጌታ ወገን አይደለም። መንፈስ ቅዱስ እኛ ጋር በመሆኑ የጌታ ወገን የሚያደርገንን ምክንያት አብረን እናያለን። ተመልከቱት ቁጥር 10 ክርስቶስ በእናንተ ውስጥ ቢሆን ይላል። ቅድም ያለው የእግዚአብሔር መንፈስ ቢኖር በሚስጥረ ሥላሴ ትምህርት ትናንትና ላሳያችሁ እንደሞከርኩት አብን ያለ ወልድ፣ ወልድንም ያለ አብ ማግኘት አንችልም። አንዱን አገኘን ማለት ወልድን አገኘን ማለት ማንን አገኘን ማለት ነው? አብንም መንፈስ ቅዱስንም አገኘን ማለት ነው። መለኮትነት ሳይከፈል በሶስት አካል ስለሚኖር አብን ማግኘት ማለት ወልድን ማግኘት ነው። ወልድን ማግኘት አብን ማግኘት ነው። መንፈስ ቅዱስ እኛ ውስጥ አለ ማለት ማን አለ ማለት ነው? እግዚአብሔር አለ ማለት ነው። ስለዚህ ይህንን ሚስጥር ነው የምናየው። የእግዚአብሔር መንፈስ እኛ ጋር አለ ማለት ክርስቶስ እኛ ውስጥ አለ ማለት ነው። ክብር ለእግዚአብሔር ይሁን። ክርስቶስ በእናንተ ውስጥ ይላል። ውስጥ በውስጥ ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ በመንፈሱ በውስጣችን እንደሚኖር ይታያል። ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው ይላል። ስለዚህ ውስጣችን መንፈስ ቅዱስ ያደረበት ክፍል መንፈሳችሁ ይላል። መንፈስ አለን ውስጣችን። ይሄ መንፈሳችን በአካል ውስጥ ሊኖር የተፈጠረ መንፈስ ስለሆነ ከአካላችን ውጭ እንዲሰራ ስላልተደረገ እኛ ኤንጅሎች ስላልሆነ በአካል ስጋ ውስጥ የሚገለጥ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ፍሎት የሚያደርግ መንፈስ ወይም ደግሞ ከሰውነታችን ወጥተን የሂንዱ ሜዲቴሽን እንደሚያስተምሩት ወጥተን አንዳንድ ለማስትራል ባድ የሆነ መናፍስት ሆነ እንድንሄድ አይደለም። በአካል ስጋ ውስጥ ፋንክሽን የሚያደርግ መንፈስ ነው። እግዚአብሔር የተመሰገነ ይሁን። መንፈሳችሁ ግን በጽድቅ ምክንያት ሕያው ነው ይላል። የጌታ ኢየሱስ ክርስቶስ ጽድቅ ስለተቆጠረልን የኃጢአት ስርየትና ይቅርታን ስለተቀበልን መንፈስ ቅዱስ መንፈሳችንን በክርስቶስ ሕይወት ሕያው አድርጎታል። እና ምን ይላል ከዛ በኋላ ተመልከቱት። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለዚህ ለሚሞተው ሰውነታችን ምን ይሰጠዋል ይላል። ክብር ለእግዚአብሔር። ከሰውነታችን የተጣላ መንፈስ አለ። እግዚአብሔር ስም የተባረከ። እና ጌታ ሲመጣ ዳግመኛ በቅጽበት አይን እንለወጣለን። በህይወት ካለን ሞተን ከሆነን በመንፈስ ቅዱስ ኃይል በጌታ ጸጋ እንነሳለን። ከዛ ቁጥር 12 እንግዲህ ወንድሞች ሆይ ዕዳ አለብን እንደ ሥጋ ፈቃድ እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና ይ
ክርስቲያን የሆነ ሰው ዳግም በተወለደበት በውስጡ ባደረው በእግዚአብሔር መንፈስ በክርስቶስ መንፈስ የማይኖር ከሆነ እንደ ስጋው ፍላጎት እንዳዳነ ሰው ቢኖር ከሆነ ይሞታል። መንፈሳዊ ነገሩ ይተወለዳል። ሕያውነት በሕይወቱ ሊኖር አይችልም። በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ ይላል። አንድ ክርስቲያን በመንፈስ ሲመላለስ የሰውነቱ ሥራ ምን ያደርጋል? እንደ ሞተ ነው የሚሆነው። የሚገርም ነገር ነው። መንፈሳችሁን የሕይወታችሁ ሕልውና ዋናውና መጀመሪያው ክፍል አድርጋችሁ ስትኖሩ በዚያ ውስጥ ያለው ጸጋ መሥራት ይጀምራል እና በዚህ በሰውነታችን ላይ የመንፈስ ፍሬዎች መገለጥ ይጀምራሉ። በመንፈስ ስንኖር አካላችን ላይ ያለው የሚሰማን ድካምና ጉድለትን ኦቨርካም የሚያደርግ ባህሪያቶች መገለጥ ይጀምራሉ። ምን ስናደርግ? በመንፈስ የምንመላለስ ስንሆን። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። እግዚአብሔር በውስጣችን ዳግም በወለደን በልጅነት መንፈስ ስንኖር የእግዚአብሔር ልጅነት ባህሪን ነው የምንለማመደው። በተወለድንበት ከእግዚአብሔር ተወለዱ እንጂ ከደም ከስጋ ፈቃድ አልተወለዱም ስለሚል በተወለድንበት ባህሪ ስለምንኖር ምን እንሆናለን? የእግዚአብሔር ልጅነትን ባህሪ እንገልጻለን። የመንፈስ ፍሬ የምናፈራው በእንደዚህ ያለ አይነት መንገድ። እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ የመንፈስ ፍሬ ብቻ አያፈራም። በውስጣችን አገልጋዮች ስንሆን በጌታ በኢየሱስ ክርስቶስ መስቀል አማካኝነት እየተጠቀመ የጌታ ኢየሱስ ክርስቶስን ሕይወት በአማኞች ሕይወት ውስጥ ይገልጣል። ይህንን ሁለተኛ ቆሮንቶስ ላይ ነው የምንመለከተው። ሁለተኛ ቆሮንቶስ ላይ የሚገርም ነገር እናያለን። የእግዚአብሔር አሰራር ብሎ የሚለው ጳውሎስ አንዱ ነው። መንፈስ ቅዱስ የመንፈስ ፍሬ ሆኖ ይገለጣል። እንደገና ደግሞ የጌታ የኢየሱስ ክርስቶስን ሕይወት በአማኞች ሕይወት ውስጥ ሲገልጥ ተመልከቱት። ከቁጥር 10 ጀምሮ በጌታ በኢየሱስ ስም አነባለሁ። የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ ሁል ጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። በጣም የሚገርም ነገር ነው የሚናገረው። አንድ አማኝ በሕይወቱ የጌታ በጌታ ሕይወት ኃይል እንዲኖር ከተፈለገ አንድ አማኝ በሕይወቱ በአገልግሎቱ በጌታ ሕይወት ኃይል ያገለግል ከተፈለገ የጌታ ሞት በላዩ ላይ ይሰራል። እግዚአብሔር የተመሰገነ ይሁን። ምን ይሰራል? የጌታ ሞት። እንዴት ነው የሚሰራው? ሁል ጊዜ የኢየሱስን ሞት በስጋችን ተሸክመን እንዞራለን። ይገርም ነገር ነው የሚናገረው። የእግዚአብሔር ስም የተባረከ ነው። ለምንድን ነው ተሸክመን የምንዞረው? ምክንያቱ ሰጥቷል። የኢየሱስ ሕይወት ደግሞ በስጋችን በዚህ በአካል ሕይወታችን ላይ እንዲገለጥ፣ ስናገለግል እንዲገለጥ። በሌላ አባባል አማኙ የሚታወቀው የጌታ የሞቱ ኃይል ነው። የሚያገለግላቸው ሰዎች ግን በሚያገለግልበት ጸጋ በጌታ ሕይወት ኃይል ሲታነጹ ያለ አማኙ በመስቀል ኃይል ስር ይሆናል። የጌታ የመስቀሉ ውጤት የሆነው የትንሣኤው ኃይል የሚያገለግላቸው ሰዎች ላይ ይታያል። ይህንን ልብ በሉ። ጳውሎስ ደግሞ ይናገራል፣ የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጽ ዘንድ እኛ ሕያዋን የሆንን ከሰይጣን የተነሳ ይሆን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለን። ከባድ ነገሮች ናቸው። ይሄ ነው ለወጣት መሰበኩን መሰበክ አለበት። ይሄ ዓለምን ጠቅልሎ ከዚህ ከተማ ለወጣ ሰምኑ በከተማ ኖር ለሚል የሚባል ቃል ነው። ግን ሐዋርያው ጳውሎስ የሚያገለግለው በሙሉ በከተማ ነው። ወገኖች እግዚአብሔር ይመስገን፣ እግዚአብሔር የተመሰገነ ይሁን። እና የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጽ ዘንድ እኛ ሕያዋን የሆንነው ለሞት አልፈን እንሰጣለን። የጌታ ኢየሱስ ክርስቶስ ሞት እኛ ላይ ፓወር እንዲኖረው፣ ኃይል እንዲኖረው የመስቀሉ ኃይል የሚያደርግ አሰራር አለ። ያን ጊዜ ምን ይሆናል? ቁጥር 12 ስለዚህ ሞቱ በእኛ መለኮቱ በእናንተ ይሰራል ይላል። ምንድን የተገለጠው ማለት ነው? ህይወት ተገልጦ ከምን የተነሳ? በአገልጋዮች ህይወት ላይ ከሚሰራው ከጌታ ሞት የተነሳ። መንፈስ ቅዱስ በህይወት ሲገለጥ መስቀል ያስፈልጋል። መንፈስ ቅዱስ ህይወትን ቤተ ክርስቲያን እንዲገልጥ ከተፈለገ መስቀል ነው የሚያስፈልገው። እግዚአብሔር ይህንን የምንቀበልበት ልበ ሰፊነት ይስጠን። ቤተ ክርስቲያን ሪቫይቫል ትፈልጋለች። ቤተ ክርስቲያን መንፈሳዊ እንቅስቃሴ ትፈልጋለች። ክርስቲያኖች ጌታ በኃይል እንዲሰራ ይፈልጋሉ። ውድ ወገኖች፣ የጌታ የኢየሱስ ክርስቶስ ህይወት ቤተ ክርስቲያን ውስጥ እንዲገለጥ አማኞች መስቀሉን ለመሸከም በመስቀሉ ኃይል ስር መሆንን መምረጥ አለባቸው። ጳውሎስ ደግሞ ሁለት ጊዜ ይህን የሚናገርባቸው ምክንያቶች ማስተዋል አለብን። ለምንድን ነው እግዚአብሔር እንደዚህ የሚያደርገው? ለምን እንዲሁ በጸጋው አይሰራም? ጌታ ለምን እንደዚሁ አይሰራም? የትንሣኤ ህይወት የመስቀል ውጤት ነው። የጌታ ኢየሱስ ክርስቶስ መስቀል ያስወገዳቸው ነገሮች ከተወገዱ በኋላ የተገኘ የትንሣኤ ኃይል መስቀሉ ያስወገዳቸው ነገሮች ውስጥ እየተቀላቀለ ከነሱ ጋር አይገለጥም። የትንሣኤ ህይወት ኃይል መስቀል ይፈልጋል። የመስቀሉ ስራ እኛ ጋር ቦታ ሊኖረው ያስፈልጋል። ለምሳሌ እንመልከት ምን እንደማይፈልግ ቁጥር 7 ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን። ብዙ አገልጋዮች እግዚአብሔር ኃይል ሊሰጣቸው ሲፈልጉ እንዲህ ሊያስቡ ይችላሉ። ሲሆንም እናያለን፣ እግዚአብሔር እኛን ኃያል እንዲያደርግ ነው የምንፈልገው። እግዚአብሔር ኃይሉን ሲሰጠን ያለ መስቀል አይሰጠን። ከእኛ እንዲሆን አይፈልግም። ከሰው ጋር የተያያዘ ነገር እንዲሆን አይፈልግም። ከእኛ እንዳይሆን እግዚአብሔር መከላከያ ያደረገው ነገር አለ ይላል ጳውሎስ። መከላከያ ይህንን ብሎክ የሚያደርግበት ከሰው በሆነ ኃይል ወንጌል እንዳይሰበክ መከላከያ አድርጓል ይላል። ይህ መዝገብ በሸክላ ዕቃ ውስጥ አለ ይላል። ሚስጥሩን ተመልከቱት። እግዚአብሔር ሰማያዊውን መዝገብ ሲላችሁ ደብተር የሰው ስም መጽሐፍ አይደለም። ይህን ሰማያዊውን ሀብት ይህንን የኢየሱስ ክርስቶስን ህይወት የሚገልጠው የወንጌል ክብር ኃይል ሸክላ የሆኑ ሰዎች ውስጥ ነው ያስቀመጠው እግዚአብሔር። በሌላ አባባል ምን ማለቱ ነው ታውቃላችሁ? የሰው ደካማ ባህሪ አለወጠ። ሆን ብሎ ነው ያለወጠ። ለምን እንዳለወጠ ታውቃላችሁ? ሰውየው ደካማነቱን እንዳጣ ከመሰለው ከሱ የተነሳ ያገለገለ ይመስለዋል። ከራሱ የተነሳ ይሆናል። እግዚአብሔር የወንጌሉን ክብር በሰው ኃይል እንዲሰበክ አይፈልግም። እግዚአብሔር ስም የተባረከ። ስለዚህ የመንፈስ ቅዱስ ነገር እንዲገለጥ፣ የክርስቶስ የህይወት ኃይል እንዲገለጥ መስቀሉ የሚያስፈልግበት ሁኔታ ለዚህ ነው። ከኛ እንዲሆን አይፈልግም። ይህ መዝገብ በሸክላ ዕቃ ውስጥ አለ። ከዚህ የተነሳ አገልጋዮች ክርስቲያኖች ሊያዩቸው በላያቸው ላይ ሊያዩቸው የሚገቡ ብንገስስ ከኛ የማይሄዱ መደበኛ ባህሪያቶችን ተመልከቱ። በሁሉ እንገፋለን። ስንቶቻችሁ መገፋት አቶ ስንቶቻችሁ እግዚአብሔር እንደው እንደጠነከረ ብረት ማቾ መሆን ትፈልጋላችሁ? ይህ ይህንን ሲናገር ጳውሎስ ምን ማለት አንድ ባሉን ወስዳችሁ ተሞልቶ በግራና በቀኝ በሙሉ አቅጣጫ ፕሬስ ስታረጉት ይፈነዳል። በአንድ አቅጣጫ ብታረጉት በአንድ ጣታችሁ ቢሆን አይፈነዳል። በሁሉ አቅጣጫ ምን እንሆናለን? ፕሬስ እንሆናለን። በሁሉ አቅጣጫ ምን ማለቱም ነው። እግዚአብሔር ለምንድ የሚያደርገው? በሁሉ እንድንገፋ ለምን ይፈልጋል? ሸክላ ባህሪያችንን እንድናጭፈ የሸክላ ባህሪያችን ከኛ ጋር በጾም በጸሎት ከኛ ተወግዶ ዞር መልበለው ሄድ መልበለው እሻይ የኃይል ታላቅነት ከማን ነው ይፈልጋል? ከሱ ነው የሚፈልገው። በሌላ አባባል እግዚአብሔር በኃይሉ ካላበረታን ማን በረታን? እግዚአብሔር በኃይሉ ካልደገፈን ማን ደገፈን? እግዚአብሔር በእኛ ህይወት ለሚሰራው ሁሉ ጥገኞች ነን። በሁሉ እንገፋለን። ይህን ውሰድ እንደምትሉ አይወስድም እግዚአብሔር። ትላንትና እንደነገርኳችሁ ከትላንት ወዲያ ጳውሎስ ሶስተኛ ሰማይ ነው ሲመጣ የተቀበሉት አበባ ቅፍ ክርስቲያኖች አይደሉ። ማን የተቀበለው ያቸዋል? ማን የተቀበለው ሶስተኛ ሰማይ ነው ሲመጣ? የሰይጣን መልእክተኛ ነው። ለምንድን ነው የሰይጣን መልእክተኛ ተሰጠ? ሶስተኛ ሰማይ ሄዶ የመጣ ሰው እንዴት እንደዚያ ሆነ? ውድ ወገኖች፣ ይህን ያደረገበት ምክንያት ጌታ ሲናገር ምንድን ያለ? ጳውሎስ የሰይጣን መልእክተኛ ቢገስጸው አልሄደም፣ ቢጸልይ አልሄደም፣ ጌታን መለመን ጀመረ። ወስደና አማራ ነው ጳውሎስ ሶስተኛ ሰማይ ሄዶ በክርስቶስ ሰው እንዴት ሊሆን እንደሚችል አይቶ ሰው ሊያየው ያልቻለው ሰው ሊሰማው ያልቻለው ነገር ሶስተኛ ሰማይ ሄዶ አይቶ መጥቶ እንዴት ጳውሎስ እንዳይ መመካት ችግር እንዴት ሊሆንበት ይችላል? ምክንያቱም የሸክላ ባህሉ አውርቷል። በዚህ ምድር እስካለ ድረስ እዛ ሄደ ስለመጣ ነገር የተለወጠ እንዳይመስል አስታውስ፣ ሸክላ እንደማለት ነው እግዚአብሔር። ስለዚህ በዚህ ቦታ ላይ በሁሉ መገፋት ቋሚ ነው። ከዛ ምን ይላል? አንጨነቅም ይላል። ለምን እንደሆነ ታውቃላችሁ? ክርስቲያኖች በብዙ ነገር ፕሬስ የሚያደርገ ነገር አለ፣ ግን ፈነዳው ተተረተርኩ ስንል ይዞን የሚያቆመ ነገር አለ። የእግዚአብሔር ጸጋ ውስጣችን ምንም ያልተነካ ነገር ይሰማል። ችግሩ መዓት ነው ላያችን ላይ መጣ፣ ውስጣችን ግን ያለው ብርቱ ነው። እግዚአብሔር የተመሰገነ ይሁን። ይህ ሁኔታ ለመንፈስ ቅዱስ ይመቸዋል። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። እና መነታለን እንጂ ቆርጥም ይላል። ማመንታታል። ብዙ ክርስቲያኖች እኔ ጌታ የኔ መንገድ ይታየኛል ይላሉ። በትንቢት ወይም በራእይ የተነገረላቸው እስከ ሕይወታቸው ፍጻሜ አውራ ጎዳና ለማየት ይሞክራሉ። የለም። አንድ ሹር ኦፍ ትሞ ማንም ሰው ሕይወቱን በእጁ እንዲይዝ እግዚአብሔር የሚያደርግ ሰው የለም። ኢንፎርሜሽን ሰጥቷችሁ በራእይ ወይም በትንቢት ያንቺ ህይወት ያንተ ህይወት ይሄ ነው ብሎ እግዚአብሔር በመዝገብ በቃ አለቀ። አንተ ምንም ሳትሰጋ ነው የሚለው ሰው ይሄ ባይዘው። አንድ ጊዜ ስለ እግዚአብሔር ፈቃድ ሳስተምር የእግዚአብሔር ፈቃድ ያለው በዳታ ቤት ውስጥ አይደለም። ነቢያት ወይም አዋቂዎች ወይም ደግሞ አለ አይደለም፣ በተለየ መንገድ ራሳችን ልናገኘው ምን እንችላለን? መላእክቶችን አግኝተን እንደው ስለ እኔ የተጻፈ እንደው ዶኩሜንት ልታገኙ ትችላላችሁ ብትላችሁ ይህምን ዶኩሜንት እግዚአብሔር ስለኛ የመዘገበው ነገር አለ። የኛ እድል ፋንታ በእግዚአብሔር ስልጣን ውስጥ ነው ያለው፣ በእግዚአብሔር ፈቃድ ውስጥ ነው ያለው። በዳታ ቤዝ በኢንፎርሜሽን የተቀመጠ የለም። ስለዚህ ክርስቲያን በእግዚአብሔር ስልጣን ውስጥ ነው የሚሆነው። የእግዚአብሔር ፈቃድ ብለን የምንለው በፈቃዱ በኃይሉ በእግዚአብሔር ሉዓላዊ ስልጣን ውስጥ ነው ያለው። እስቲ አውጣና ሲወለድ የተጻፈ መዝገብ አውጡና ነገሩ የሚል ወይም ከዛ እያወጣ ለነቢያቶችና ለባለመገለጦች አይሰጥም እግዚአብሔር። የእግዚአብሔር ፈቃድ በስልጣኑ ሰው ነው። ክብር ለእግዚአብሔር። ስለዚህ ስለ ነጋችን እንወቅ ብንል እኔ ምን እንደሞ ልወቅ ብዬ ምን አላውቅም። የጌታ ለባሪያው ይገልጥለት አደናሉ ሰዎች ሁን አይገልጥም። እንደ እግዚአብሔር ባሪያዎች ግራ የሚገባቸው የለም። አይዘ አጭበርባሪ ሆኑ ብቻ ነው ሁሉም ይገባቸው። ምንም እኔ ስለ ፊውቸሬ ላገለግል እግዚአብሔር ይጠቅማል ብሎ እንደ መረጃ የሚረዳኝ ነገር ካልሄለ በስተቀረ አንዳንድ ነገር ስለገለጠልኝ ሁሉን አቃለው ማለት አለ። በጣም ብዙ ክርስቲያኖች እግዚአብሔር ስናገለግል ካሳየ ነገር ያው ጌታ ሁሉን ይገልጥልሃል፣ አንተ መቼም ያልነገረ ነገር የለም ይላል። በእውነትም ነገራቸው ምንም እኔ ብዙም አቀው ነገር የለም። እግዚአብሔርን አምነን ነው እንጂ የምንኖረው ነገርና ተነጎዳን በኢንፎርሜሽን በነኖር ከሃይማኖት መንገድ እንሳሳፈ። ሃይማኖታችን ልዑል እግዚአብሔርን በማመን ላይ የተመሰረተ ነው እንጂ ኢንፎርሜሽን በማመን አይደለም። የተነገረላችሁን ትንቢት እንዲህ ትሆናላችሁ ተብሎ የተባለውን አምናችሁ ብትኖሩ ትስታላችሁ። እግዚአብሔርን ማመን እና ኢንፎርሜሽን ማመን ልዩነት አለ። እግዚአብሔር የተመሰገነ ይሁን። ግልጽ ነው ወገኖች? ስለዚህ እናመነታለን። እርግጠኛ ለመሆን ስንፈልግ፣ ነገን እንያዝ ስንለው፣ ሁኔታዎችን እንቆጣጠር ስንል የለም፣ በእኛ ስልጣን ስራ አለ። እግዚአብሔር ነገሮች ለባሪያዎቹ እንዲገልጡባቸው ጊዜያቶች ልናገለግል ካልሆነ በስተቀረ በቃ ምንም ያለኔ ሳታስብ ሳትቸገር ኑር ብሎ በኢንፎርሜሽን የሚያኖረው ሰው የለም። የእግዚአብሔር ባሪያዎች ሁሉ መታመኛቸው እግዚአብሔር ነው። ስለዚህ አንዳንድ ጊዜ በራሳችን ነገሮች እንድንመልከት ስንል እንደው እግዚአብሔር ይትሆን ይሆን እንዴት ይሆን እያልን ግራ እንጋባለን። አንድ ምሳሌ ከመጽሐፍ ቅዱስ ጳውሎስ የደረሰበትን ልንገራችሁ። በሁለተኛ ቆሮንቶስ ምዕራፍ አንድ ላይ እንደዚህ ያለ ሊትራል የደረሰበትን ታሪክ ይናገራል። ምዕራፍ አንድ ቁጥር 8 ላይ በእስያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለን። ስለ ሕይወታችን እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበር። ዋት ኮንትራዲክሽን! ጳውሎስ እንዴት እንደዚህ እንዳለ ግራ አጋባል። ከአቅማችሁ በላይ ተፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው አላለም? ጳውሎስ ምን እንደሚ ያለን ተከበብን ነበር። ግን ይህን የሚሰሙ ሰዎች እንዴ ሊሉ ይችላሉ። ለምን ጳውሎስ እንደዚህ እኔ አልገብተው። ጳውሎስ ምን ይላል እንደሚደነቁ አውቁ። አዎ ይላል፣ እኔ አይደለሁም ብሎ እዚህ ላይ ነው። አዎ ይላል፣ ሙታንን በሚያነሳ በእግዚአብሔር እንጂ በእግዚአብሔር እንጂ እኛ ራሳችን በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር። በቃ እንሞታለን ብለን የሞትን ፍርድ ሰምተን ነበር። ለምንድን ነው እንደዚህ የሰማነው? በቃ መሞታችን ነው ብለው በቃ ኦልሬዲ መነጋገር ጀምሯል። ለምን? እግዚአብሔር በራሳቸው እንዳይታመኑ የነሱን ነገር አይንህን ላይ ላይ ካደረግ በራስ ላይ ነገሮችን ተመልክተ ተስፋ ከፈለግ ያውልህ ትሞታለህ። አንተን አይተ ማንነትህን አይተ ከአንተ ተነስተ ተስፋ የለ ትሞታለህ። በቃ መሞታችን ነው። እንግዲህ እግዚአብሔር የሚያተርፈን ከሆነ አናቅም። እሱ በስልጣኑ ነው የሚያተርፈን። አንዳንድ ጊዜ እኮ እኛ ስላመንን ይመስለናል እኮ እግዚአብሔር ያተረፈን በእምነታችን ነገሮችን ማኔጅ ስላደረገን ይመስላል። ግን አይደለም። እግዚአብሔር ከኛ የሆነው ሙልጭ አርጎ ያጠፋዋል። በዚህ አይነት ሁኔታ ጳውሎስ ተማረ። በውስጣችን የሞትን ፍርድ ሰምተን እርሱም ይህን ከሚያህል ሞት አዳነን ያድነንም አላለ። በራስ ከመታመን ለማዳን ምን አርጎ ተጠቀመ? በራሱ ሰው ሲታመን የሚጠለጠልባቸውን ተስፋዎች ሁሉ በሞት ኃይል ገደላቸው። ትሞታለህ ብሎ ገደለው። ክብር ለእግዚአብሔር። ይገባችኋል ወገኖች? ምነው የሚገባ ነገር ነው? እስኪ የስበረው ገብቶናል ወይ? እባካችሁ የስበረው ገብቶናል ካለ ዝም ብዬ እንዳልናገር እና በሞት ኃይል የሚጠለጠልባትን በራሱ በመታመን የሐዋርያን እንዴታ ይመስገን ባለፈው እንኳ እንዲሁኝ እንደዛ ሁኝ ጌታ ያስታውሳል። ጌታ ለበጎ ያደርጋል። ትርሱንም እየተቃቀሰ የሰበቀውንም ሰው የተጽናናበት ሊሆን እንጂ እግዚአብሔር ነው የምትታመነው ወይ ስራስህ? መጽሐፍ ቅዱስ ጥቅሶችን እየሰበሰብክ ለራስህ ነው የምታጓራው ወይስ የእስራኤልን አምላክ ያው እግዚአብሔር ነው የምትታመነው? እነዚህ ሁሉ ያልካቸው ነገሮች የነገ ተስፋ አይሰጡ። ትሞታለህ። መስቀሉ ይመጣል። የመስቀሉ ኃይል እርሱም ይህን ከሚያል ሞት አዳነን ያለናል ማለት ነው። ጳውሎስ ምን እንዳለ ተመልከቱ። እናንተም ደግሞ ስለኛ እየጸለያችሁ የቆሮንቶስ ሰዎች ስንት የዘነፋቸው የመከራቸው እየጸለያችሁ አብራችሁ ስትረዱ ተረጁ ጳውሎስ ምስኪን ተረጀው።
ጳውሎስ የሚኖረው በሐዋርያነት በአገልግሎት ባገኘው ኤክስፔሪንስ ሳይሆን በእግዚአብሔር ጸጋ እንደሆነ አወቀ። ክብር ለእግዚአብሔር። የመንፈስ ቅዱስ የህይወቱ ኃይል የሚገለጠው የጌታ ህይወት በእኛ የሚገለጠው ሰው በራሱ ሲመካ ሊስን እናንተ ወዳቸው ወገኖች እግዚአብሔር ጉረኛና ትምክተኛ ይጸየፋል። እግዚአብሔር ትዕቢተኞችን ይቋቋማቸው ዞር ብልኝ ነው የሚላቸው። ልጁ ሞቶ የተገኘውን የትንሳኤን ህይወት ለእብሪተኛ ይሰጥ። መድረክ ላይ አገልጋዮች ጉረኛ ሲሆኑ ብታዩ፣ መድረክ ላይ ሰዎች የእግዚአብሔርን ነገር እንደሚያሽከረክሩት እንደሚናገሩ ስታዩ በምንም አይነት የኢየሱስ ክርስቶስ የህይወቱ ኃይል አይገለጥም። ሐዋርያቱ ላይ እንደዚህ ከሆነ በአሁኑ ዘመን እግዚአብሔር አሻሽሎ በተለየ መንገድ መጥቷል ብሎ የሚል ሰው ማንም የለም። የጌታ ኢየሱስ መስቀል ሪቨርስን ሊሆን አይችልም። የትንሣኤ ህይወት የመስቀል ውጤት ነው። ሰው ጉረኛ፣ ትምክተኛ፣ እብሪተኛ ሆኖ አሲፍ ራሱ ማኔጅ እንደሚያደርገው እግዚአብሔር ነገር ሲያስተምር ሲናገር ብትመለከቱ እግዚአብሔር በዚያ ውስጥ ፈጽሞ ሊኖር አይችልም። ሰይጣን ይርመሰመሳል፣ መናፍስቶች እዛ አካባቢ ይልከሰከሳል። እንደነዚህ ላሉ ሰዎች የሃይማኖት መልክ ይሰጧቸዋል። ሰዎችን ዲሲቭ ሊያደርጉ ሊጠቀሙባቸው ይችላል። የህይወት ኃይል የትንሣኤ ህይወት ኃይል ያለ መስቀል አይሆን። የጌታ ኢየሱስ ክርስቶስን መስቀል አቋርጦ የሚመጣ ወደ እግዚአብሔር መግቢያ መንገድ የለም። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ስለዚህ በክርስቶስ መስቀል እንድታጌጡ እግዚአብሔር ይርዳችሁ። ስለዚህ በዚህ ቆሮንቶስ ላይ እንደሚናገረው ልጨርስላችሁ። መንፈስ ቅዱስ እንዴት አድርጎ እንደሚናገር የእግዚአብሔር ስም የተባረከ ይሁን። ስለዚህ ምን ይላል? እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም። እንደማንፈለግ ሰዎች፣ እንደ ዝም ብሎ ነገር ሰዎች ልንሆን እንችላለን። ሰዎች ኢግኖር ያደርጓቸዋል። ቴ መካንሽና እንዲተንቀ ቴ ሰው ባዶ አቶ እንደዚህ ይሆናል አትበሉ። ሲረሷችሁ ታድላችኋል። ጌታ ኢየሱስ ክርስቶስን መስቀል ላይ ሰቀሉት ገብርኤልና ሚካኤል አይደል? በወርቅ መስቀል ላይ ተሰቀለ። ምቀኛ፣ ሸረኛ፣ ጠላቶች በለው ስቀለው እያሉ ከወንበዴዎች ጋር በጭካኔ ላይ ተሰቀለ። ሰዎች ሊነሱባችሁ ይችላል። እግዚአብሔርን ለሚወዱት አንድ ሚስጥር ልንገራችሁ። እግዚአብሔርን ለሚወዱት እንዳሰቡ ለተጠሩት ነገር ሁሉ ለበጎ የሚሆነው ለምንሆን ታውቃላችሁ? ብዙ ሰው ይህን መፈክር ይጠቅሳል። ለምንሆን ታውቃላችሁ? አፍራሽ የተባሉትን በምቀኛ፣ በሸረኛ፣ በተንኮለኛ፣ በክፋት በተሞሉ ሰዎች የሚሰራውን ስራ ሁሉ ሊያተርፍበት እንዲችል መስቀሉ ስለቆመ ከጌታ መስቀል የተነሳ ሰይጣን አለኝ የሚለው የመጨረሻው የጥላቻ ሁሉ ክፋት የተገለጠው መስቀል ላይ ነው። እዛ ጋር ብትመጡ ለትንሣኤ ትቀርባላችሁ፣ ለክርስቶስ ትንሣኤ ትቀርባላችሁ። ዩ ዊል ኔቨር ቢ ፋር አዌይ ፍሮም ዘ ግሬስ ኦፍ ጋድ ፍሮም ዘ ፓወር ኦፍ ጋድ። ክብር ለእግዚአብሔር። በመስሪያ ቤት ሊሆን ይችላል፣ በተለያየ ሁኔታ ሊሆን ይችላል፣ በቤተሰብ፣ በጓደኝነት፣ በብዙ መንገድ ሊሆን ይችላል። ሰዎች ኢግኖር ያደርጓቸዋል፣ ተራ ያደርጓቸዋል። ቼ ብላችሁ ከፍ ከፍ ለማለት አትተናነቁ ወገኖች። ክርስትና እንዲህ ላለ ባህል አይሰራም። ወደ መስቀሉ መምጫ አድርጎ እግዚአብሔር የሚያዘጋጅላችሁ
ሚንቃችሁ ሰው ነው። ገብርኤልን አምጥቶ ሚካኤልን አምጥቶ ጻድቃንን አምጥቶ በል ወንድማችን ዛሬ እንዲያምርብን እስቀልን ትንሣኤ እንድትለማመድ ብሎ ቀስ ብለን ነው የምንሰግደ። አይዞ ሳም ብሎ የሚሰጠን የለም። ሰርከምስታንሱ ሁሉ ጠላታቸው ሆነ። አብሯቸዋቸው የነበሩ ጌታ ኢየሱስ ያስተማራቸው ደቀ መዛሙርቱ ሁሉ ከን ናጅን ጴጥሮስ ጌታ ኢየሱስን አላውቀውም ሰውየውን እያለ ይራገን ይምንም ጀምር የሚያውቋቸው ሁሉ አይኔ እሱን አላውቀውም እኔም እኮ ጥያቄ አለኝ እኮ እሱ ላይ እኔም እንደዚህ ነኝ። አዎ አንዳንድ እኔ እንደውም ብዙ ጊዜ ብዙ ነገር አመጡባቸው ይከንሳል ትራሹ በትራሽ ሃሌሉያ መስቀሌ ነው። የትንሣኤ ህይወት ክቡር ነው። ያለ ሞት አይሰራም። የስጋችን ክብር ራሳችን ያደነቅንበት የወደድንበት ለራሳችን ኬር የምናደርገው ነገር ሳይሞት የክርስቶስ ክብር እኛን አይገለጥም። ክብር ለእግዚአብሔር። የኢየሱስ ክርስቶስ የትንሣኤ ህይወት ኃይል የሚሰራው የጌታ መስቀል ከሰራ በኋላ። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። መቼም ይህ ቀላል አለ አረ ንሳ ምታብኝ እንደምትሉ እንደምችሉ አስባል። ግን ልንገራችሁ ትንሣኤ ሳይኖር መስቀል አመጣባችሁ እግዚአብሔር። ክብር ለእግዚአብሔር። ስለዚህ ማንኛውም በዓለም ላይ ያለ ክፋት በአገልግሎት ማንኛውም እናንተ ማድረግ ያለባችሁ ጌታ ኢየሱስ ፈቃድ በሕይወቴ እንድትሆን ራሴን ላንተ ሰጥቻለሁ። ምንም ነገር በሕይወቴ በሚሆነው ነገር ራሴን ሴቭ ለማድረግ ማድረግ ወይ ሌት ኤኒቲንግ ካም። ክብር ለእግዚአብሔር። ኢየሱስ ጌታ ክብር ይሆንላችኋል። የእግዚአብሔር ስም የተባረከ ይሁን። እንወድቃለን እንጂ አንጠፋም። የትኛውም ነገር ዲስፓይስ ብትደረጉ የተለያየ ነገር ቢደርስባችሁ ፓኒክ አታድርጉ። ኢየሱስ ጌታ ነው። እነዚህ ነገሮች ሲያደርግ ኢየሱስ አቅም አጥቶ አይደለም። በጣም በኃይል ጨዋችሁ መጸለይ ስላልቻላችሁ እንዳይመስላችሁ። ኢየሱስ ጌታ ነው። ክብር ለእግዚአብሔር። ማንኛውንም ነገር ለበጎ የሚያደርግበት ኃይል አለ። ያልሻረው ሰይጣን የለም። ድል ያነሳው የጨለማ ኃይል የለም። አለቅነትን፣ ስልጣናትን፣ ጌትነትን ሁሉ ሽሯቸው ብቻውን ጌታ። ክብር ለእግዚአብሔር። እኔ ብዙ ጊዜ እንደዚህ ያለ ነገር የተለያየ ነገር ሲገጥመኝ ስንት ነገሮችን አበላሽቻለሁ መሰላችሁ። ራሴው ለገጠመኝ ነገሩ ችግር ብዬ ብለው ለማስወገድ የተጠቀምኩባቸው መንገዶች ሁሉ ኪሳራ ናቸው። እንደውም አንድ ጊዜ በጣም በጣም ጥሩ መስቀል ላይ የሚወስዱኝ የቤተክርስቲያን ሰዎች የተነሱበት ጊዜ ትዝ ይለኝ እና በጣም እኔ እንደው እንዴት እንደተናደድኩ በዚያ ጊዜ የነበሩ ወንድሞች ናቸው የኔ ህይወት የሚያውቁ። በጣም በጣም ፀጉር ያለ ከወንዶም ያን ጊዜ እውነቴን ነው የምነግራቸው የቁጣ ትኩሳት ሁሉ ከላይ ወጣ ነበር። አንድ ቀን አንድ ወንድም ቤት ብዙዎቻችሁ ታውቁታላችሁ፣ ሀይሉ ቸርነት ፊልድ ይሰራ ነበር እና እሱና ባለቤቱ ወርልድ ዲቪዥን ይሰራ ነው እና ቤታችንን ባክይልን እያሉ አልፎ አልፎ እነሱ ቤት ይሄዳሉ። እዛ ብቻ ይህን ስለነበርኩኝ እንጂ ለመጸለይ ተንበርክኬ ቀኑ ሙሉ ዛር ማሉት በቃ እሊህ ሁሉ አለቀ። በሰው ቁጣ ታሪክ አይሰራም። ሲጨስቡ ነድጄ ነው ማለት ጭሱ አለቀ፣ የሚነደው ምንጨቱ አለቀ፣ እሳቱ ጠፋ፣ አመድ ብቻ ሆነ። በኪሳራ ላይ ያለው እነሱ ቤት እግዚአብሔርን ቃል በቃ የጌታን ፊት መፈለግ ጀመር እና ወንጌልን እያነበብኩ ተንበርክኬ እየጸለይኩ ያለው ጌታ ኢየሱስ የሄደበት የመስቀሉን መንገድ አየሁት። የሚገርማችሁ ያን ጊዜ ነው የማረሰው ዲቫይን ኢንዲፈረንስ ይሄ ቃል በውስጥ የመጣ ነበር። መለኮታዊ ምን ቸገረኝነት የተሞላ ጌታ ነበር። አንዳንድ ሰዎች ሲሰድቡት ወይም ክፉ ነገር ሲሰጡ ጴጥሮስ ዛሬ አልተመቸኝም ስለ እኔ የሚያወሩትን አላየ ማኖት እንደ ጉድ ሙድ ቱፍሪች ብሎ አላየውም ኢየሱስ ይነበርሰ የታመሙ ሰዎች ሳይ ከመፈወስ እጁን አይመልስም። I'm not in a good mood to preach. I'm not in a good mood to heal below Jesus. ሚካራከሩት ሚንቁ ሰዎች ሲኖሩ ሱም ተፍተፍቶ አለ ደግሞ ሁኔታ ሁሉ እስኪ ትንሽ ዞር እንበል ባካቸው ይደበረኛው ምናምን ብሎ አያውቅም። ወደ መስቀሉ የሚገሰግስ ኢየሱስን ነበር ማለት የአባቱን ፈቃድ ለማድረግ ጊዜ የለኝም እያለ ቶሎ በተለይ ማርቆስ ወዲያው 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 የሚሉ ቃሎች ይጠቀማል። ይገሰግሳል ይህ ኢየሱስ በመለኮታዊ የሚቸገር ደቀ መዛሙርቱ ሲያስተምር ባይገባቸውም ምን ወደፊት ነው የሚሄደው የመጣበትን ዓላማ ሊፈጽም። ጌታ ሆይ ይህንን አንተ መስቀልህን እያየ እንደዚህ የሄድክበትን ጸጋ እንድሰብክ እርዳኛ አልኩ። ይህን መስበክ አትችልም አለኝ ጌታ። አንተ ጥንት ስትነጋሪ ነው ምትር ለመሞት የተሰጠህን እድል ሁሉ ነው የምታበላሸው። እነዛን የቤተክርስቲያን አገልጋዮች በቃ ንቀት ከባድ ከባድ ቃሉ ካፌ ወጥቷል። እንዴት ሪቨርስ ላሉ ምላሴ ወዴት ነገርሱ ካፌ ወጣሁ ምን ላደርገው ሪቨርስ ሊደረግ እንዴት ወደ ኋላ ልመለስ አለቀሱ። በእውነት ነው የምነግራችሁ እግዚአብሔር ላገልግሎት ለካ አሳምሮ በትንሣኤ ወታይ ሊያወጣኝ ፈልጎ ነው አበላሽ ለጌታ ነው በክርስቶስ ሕይወት ኃይል ለማገልገል የተሰጠኝ እድል አበላሽቶ ተንበርክኬ ያለቀስኩ በእውነት ነው የምነግራችሁ። ደግሞ ቻንስ የታየኝ እኔ ራሴን ወራዳ አድርጌ ደብዳቤ መጻፍ አራት ፔጅ ደብዳቤ ጻፍ እያለቀስኩ እነዛ ክፉ የደረጉብኝ ሰዎች እየመረቅኳቸው በጣም ተሳስቻለሁ። ጌታ ወደ መስቀሉ ሊያደርሰኝ እናንተን ወገኖቼ ለመሰሪያዬ ሊጠቀምባችሁ አምጥቶልኝ አበላሽው እንደሌለ በጣም ይቅርታ አድርጉልኝ። አገልግሎታችሁን አከብራለሁ። እናንተ የእግዚአብሔር ሰዎች ናችሁ ያ ጻፉ ይነጋል። የተሰራብኝ ነገር ብነግራችሁ በጣም ሲሪየስ ታድርጎ የተደረገብኝ ይህን ደብዳቤ ውስጥ የሰጠሁት ይህን ሁሉ ክፋት ያደረገብኝ ሰው ቤት ነው ቤቱ ከተረጀ እና ምን ወጣ ተስፋ ያለው ይሄን ደብዳቤ እንድታነብ ነው እየፈታልኩት። አራት ቤት ደብዳቤ ነበር። በጣም መንገቱን አቀረቀረ። መንፈሳዊ ነገር ቤት ያለ ምስጢር ነው። እና እኔ በደልኩ ነገር አለ ወይ የበደልኳቸው አለ ምንም የለም ማለት ጸልይልኝ ጸልይልኝ። ምንድነው በህይወቱ የምታስበው አላውቅም ማለት ነው። ጸልዮን ተሰናበት። ያንን ፔጅ የመሰረተ ክርስቶስ ቤተክርስቲያን ዋና ኮሚቴ ማንኛው እንደሆነ አላውቅም አንብቦታል ባይዘው። ከዛ በኋላ ነው አገልግሎት የወጣሁት። ወገኖቼ የምንሰራበት ነገር ፖዘቲቭ ነገር አለ። ዛሬ በትንቢት ነው ሰው የሚሰራው ታሪክ። በመስቀል የሚሰራ ታሪክ ከሌላችሁ ትንሣኤን አትለማመዱም። ጌታ ኢየሱስ ስለ እኔ ስንት መከራ እንደሚቀበል አሳየዋለሁ ነው ያለው ጳውሎስ። በመከራ ውስጥ የሚሰራ ሕይወት ነው ያለ። መስቀል አልባ በሆነ መንገድ የእግዚአብሔር ሰዎች ልንሆን አንችልም። በቤተ ክርስቲያን የሚሰራው ጸጋ ምን አይነት ጸጋ እንደሆነ እዚህ ላይ ተናግሯል ጳውሎስ። ሞቱ በእኛ ሕይወቱ በእናንተ ይሰራል። እናንተ ወንድሞች እህቶች በዚህ ቦታ ልንገራችሁ፣ የኢየሱስ ሕይወት ይስራ ወይስ ስለ እኛ የሚነገረው ዝናና የእኛ ማንነት ለቤተ ክርስቲያን የቱ ይሻላል? የቱኛውን ትመርጣለህ? እንዳትታለሉ። ብዙ ሰዎች ቪዥን ይላሉ፣ ሚኒስትሪ ይላሉ፣ የተለያየ መቀባት ይላሉ፣ ስጦታ ይላሉ፣ ብዙ ነገሮች ይላሉ። ውድ ወገኖች እግዚአብሔር የሰዎችን ሕይወት የሚለውጠው በሕይወት አንድ ህይወት በሚሰጠው በኢየሱስ የተንሳኤ ህይወት በትምህርት ሰው አይለወጥም። ጳውሎስ በትምህርት አይደለም ህይወቱ በእናንተ ይሰራል፣ ሞቱ በእኛ ይሰራል። መስቀል አልባ የሆነ ሐዋርያነት አይናገርም። እነ ጳውሎስ ይሰብካሉ፣ ያስተምራሉ፣ ግን መስቀል አልባ አገልግሎት አልነበራቸው። አሰራሩ ጳውሎስ በህይወቱ እንዲፈቅድ የሚፈልገው አሰራሩ ይሄ ነው። እግዚአብሔር አሰራሮች አምጥቶ ለእናንተ ይበል፣ አስተምረኝ፣ መንገድን አስተምረኝ በሉት። እግዚአብሔር ይናገራቸዋል፣ እግዚአብሔር ይመክራቸዋል። ባህሪያችን ድፍድፍ ብሎ እንዳለ፣ ድካማችን እንዳለ፣ መስቀል ያላረፈበት ህይወት እንዳለ እንዴት የእግዚአብሔር ሰዎች እንሆናለን? እግዚአብሔር በመስቀሉ ኃይል ስር ያሳልፈ። የኢየሱስ መስቀል ጉትቻ አይደለም፣ የአንገት ጌጥ አይደለም። በእኛ ህይወት የሚሰራው የሞቱ ኃይል የተከናወነበት ስፍራ የጌታ ሞት ይሰራል። እግዚአብሔር የተመሰገነ እግዚአብሔር የተመሰገነ። አንድ ጊዜ ኢየሱስን ብዙ ሰዎች ሲከተሉ ታየ። ደስ ይላል አይደል? ሰው ሲከተሉ በጣም ሲከተሉ ታየና ጴጥሮስ ተመልክቶ አያችሁት ይገርማል ያለ ሲደነቃና የተከተለው ሁሉ እንደማይከተለው ያቀረበ ዞር ብሎ እናቱ፣ አባቱ፣ ወንድሙ፣ ሴት ልጁ፣ የራሱን ህይወት እንኳን የማይጠላ ከኔ በኋላ ሊከተለኝ አይችልም። ኢየሱስ ክርስቶስ ያለ መስቀል ልንከተለው አንችልም። ኢምፖስብል። በሃይማኖት ብዙ ዲሰፕሽን አለ። መስቀል አልባ ክርስትና ለሀገር አይበጅ፣ ለቤተ ክርስቲያን አይበጅ። ጋዙ ያልቃል፣ ጨዋት ብቻ። በትንሣኤ ህይወት ኃይል ግን ለመኖር የትንሣኤ ህይወት ኃይል ኢንዲስትራክትብል የሆነ ኃይል ነው፣ የማይጠፋ ህይወት ኃይል ነው። ሞት ሊቋቋሙ የማይችል ኃይል ይሄ ኃይል ይሄ ትንሣኤ ህይወት የኢየሱስ ነው። ጳውሎስ በእንደዚህ ያለ አሰራር እግዚአብሔርን የሚያገለግለ ነው። ክብር እግዚአብሔር። ስለዚህ እኔና እናንተም በዚህ በቆላሲስ ላይ የተነገረውን እውነት እንድናከብር እንድንጠብቅ እግዚአብሔር ይርዳል። ምን ይላል ጳውሎስ? ለዚህ ነገር ደግሞ በእኔ በኃይል እንደሚሰራ እንደ አሰራሩ እየተጋደሉ እደክማለሁ ይላል። ጳውሎስ የሚጋደለው እንዴት ነው ብላችሁ እስኪ ጠይቁ። እንዴት ነው የሚጋደለው? እንዴት ነው የሚያደርገው? እንደ ጡንቻው አይደለም፣ እንደ አመጋገቡ አይደለም፣ እንደ ባህሉ አይደለም። ጳውሎስ የሚጋደለው እንደ አሰራሩ። ስለዚህ ክርስቲያን የሆነ ሰው ስለ አገልግሎት ሲያስብ አገልግሎትን በስትራክቸር፣ በኦርጋናይዜሽን፣ በሲስተም፣ በውጫዊ ሁኔታ ሳይሆን ማየት ያለበት እግዚአብሔር በውስጡ የሚሰራውን አሰራር ማዳመጥ አለ። ክብር ለእግዚአብሔር። እነዚህ አሰራሮች ብዙ ባህል ያላቸው፣ ምሳሌ ልንገራቸው። ጸሎት ሲያጸልያቸው እግዚአብሔር በቃ ይሄ የተለመደ የጸሎት አጸራሪ ብቻ ትሰል። አንዳንዱ ጸሎት ምጥ ያለበት፣ ገድል ያለበት፣ ችግር ያለበት ሊሆን ይችላል። ሁልጊዜ የተለመደ የልማት ጸሎት አትጸልዩ። መንፈስ ቅዱስ በውስጣችሁ የሚያመጣቸው የአጸራሪ ባህሪያቶች አሉ። ብዙ ስራዎች ሊሰሩ ይችላሉ። እግዚአብሔር የተመሰገነ። መንፈስ ቅዱስ ልትሰብኩም ልታስተምሩ ወይም መንፈሳዊ ነገርን ልትገልጡ የሚፈልግባቸው አሰራሮች ሊኖሩት ይችላሉ። አሰራሩ ልዩ ልዩ ነው ይላል እግዚአብሔር አሰራር። ስለዚህ መንፈስ ቅዱስን በማዳመጥ ላይ እግዚአብሔርን በመመልከት ላይ ቤዝ የሆነ አገልግሎት ነው ማገለግል ያጠዋስ። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ዝም ብሎ በዘለም አዳደል። ይህንን ካየን ወደ ምዕራፍ ሁለት ላይ ቁጥር 16 ጀምሮ ጳውሎስ እነዚህ የቆላሲስ ሰዎችን ከላይ በዝርዝር የእግዚአብሔርን ምስጢር እርሱን ክርስቶስ እንድታውቁ እጋደላለሁ ብሎ ከነገራቸው በኋላ ማንም በሚያባብል ቃል እንዳታደላችሁ ብሎ ሲል በቆላሲስ ከተማ ያለ ችግርን እያሰበ እንደሚናገር መረዳት አለብን። እነዚህ ክርስቲያኖች በቁጥር 5 ምዕራፍ 2 ላይ እንደሚናገረው ጥሩ ሕይወት ያላቸው ናቸው። ግን ምንም ጥሩ ሕይወት ቢኖራቸው የሚያታልል ቋንቋ ያላቸው የስተት ትምህርት አስተማሪዎች በከተማይቱ ውስጥ እንዳሉ ያውቃል። ከእግዚአብሔር መገለጥ አለን የሚሉ የነቢያት ጉባኤ እንዳለ ነግሬያችኋለሁ። የኖስቲክ መናፍቃኖች አሉ። ሚስጥር ይገለጥልናል፣ በሚስጥር ሰው ይድናል፣ በእውቀት ሰው ይድናል እያሉ የሚያባብሉ አሉ። አይሁዳውያኖች አሉ። የመላእክትን አምልኮ የሚናገሩ ሰዎች አሉ። ፍጥረትን ሃይራርኪካል በሆነ መንገድ እያሳዩ የክርስቶስን ማዕከላዊነት ዋናነት የለም፣ ሌሎች ፍጥረታትም አሉ፣ በተዋረድ ነው ፍጥረት የተፈጠረው እያሉ የመላእክትን አምልኮ ሁሉ የሚያስተምሯል። ማንም እንዳታለላችሁ። ይሄ ክርስቶስ ምዕራፍ 1 ላይ ከቁጥር 15 ጀምሮ ሁሉን የፈጠረና ሁሉ በእርሱ የሆነ ለእርሱ የሆነለት ጌታ ነው። አንድ ሁለተኛ፣ ሁሉን የሚያገጣጥም ነው። ክብር ለእግዚአብሔር። ሶስተኛ፣ የእግዚአብሔር ምስጢር ሁሉ በእርሱ ነው። በዚሁ ላይ በምዕራፍ 2 ላይ የእግዚአብሔር ሙላቱ ሁሉ እሱ ጋር ያለ፣ ሌላ ምንም ነገር ከጌታ ኢየሱስ ውጪ ለሰው ልጆች የሚገለጥ ምንም ነገር የለም። ግልጽ ነው። ክብር ለእግዚአብሔር። ገብቶኛል። እግዚአብሔር ይመስገን። ስለዚህ ምዕራፍ 2 ላይ ምን ይላችኋል? ከዚህ ውጪ ሌላ ነገር እንዳትፈልጉ። እናንተን በሚመለከት በሕይወታችሁ ለምታዩት ጉድለትና ችግር ሁሉ በክርስቶስ ኢየሱስ የኃጢአት ስርየት ብቻ አይደለም ያገኛችሁት፣ ቤዛነት ብቻ አይደለም ያገኛችሁት፣ ከእግዚአብሔር ጋርም ታርቃችኋል፣ ተስማምታችኋል። ይሄ ብቻ አይደለም ውድ ወገኖቼ፣ በዚህ በምዕራፍ 2 ትናንትና እንዳየነው ለአለቅነት ለስልጣን ሁሉ ራስ ሆኖ በእርሱ ሆናችሁ ተሞልታችኋል ይላቸዋል። የስጋን ሰውነት በመገፈፍ ተገርዛችኋል፣ በእርሱ ሆናችሁ ደግሞ ተገረዛችሁ፣ በጥምቀት ከእርሱ ጋር ተቀብራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ቁጥር 12 ላይ ከእርሱ ጋር ተነሳችሁ። ስለዚህ ትንሣኤንም አግኝታችኋል፣ መገረዝንም አግኝታችኋል፣ መሞላቱም ለእናንተ ለአለቅነት ለስልጣን በክርስቶስ ታደላችሁ። በጌታ በኢየሱስ ክርስቶስ ለሰው ልጆች የማይሆን ነገር የለም። እሱ የሆናቸው ነገሮች በሙሉ ለእናንተ የሆነ ነው። እናንተ ልታምኑት፣ ልብ ልትሉት፣ ልታስቡት የሚገባ እሱን ብቻ ነው። ሌላ ነገር እንዳትቀበሉላቸው። ዛሬ ብዙ ሰዎች ይህንን የመሰለ ጌታ አምነው የእሱ ወንጌል በሚሰበክበት ቤተ ክርስቲያን ስንት ነገር ሶሉሽን አድርጎ መፍትሄ አድርጎ ይፈልጋል። ጳውሎስ ጌታ ኢየሱስ ፋይናል ነው ይላል። ከቁጥር 16 ጀምሮ ጥቂት ደቂቃ ውስጥ ጨርሳለችን። እንግዲህ በመብል ወይም በመጠጥ ወይም ስለበዓል ወይም ስለ መባቻ ወይም ስለ ሰንበት ማንም አይፈርድባችሁ። ሰንበት ጠብቃለህ፣ ይህን ታደርጋለህ ያለ የሃይማኖት ስርዓቶችን ስለሌላችሁ ማንም አይፈርድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸው። አካል ክርስቶስ ነው። በጥላ ትመላለሱ፣ አካል ተገልጧል ይላቸው። ትህትናን የመላእክትን አምልኮ እየወደደ ባህሪውም ያለ ፈቃድ እየገባ በስጋዊ ኑሮ በከንቱ እየታበየ ማንም አይፈርድባችሁ። እናንተ እንደነሱ ስላላደረጋችሁ ይህን ነገር አልተለማመድክም፣ ይህን አታደርግም፣ ይህን አትሆንም፣ ይህን አልሆንክም አይበላችሁ። እንደዚህ ያለው ሰው ይላል ጳውሎስ እራስ ወደሚሆነው አይጠጋም፣ ከጌታ ጋር አይገጣጠም፣ ከእርሱም አካል ሁሉ በጅማት በማሰሪያ ምግብን እየተቀበለ እየተጋጠመ እግዚአብሔር በሚሰጠው ማደግ ያድጋል። በእግዚአብሔር ጸጋና ፍቅር ይህን ክፍል ብንትሉ አደራራቸዋል። ብዙ ሰዎች በመሰባሰባቸው ቸርች የሚሆኑ ይመስላቸዋል። ኖ ቤተ ክርስቲያን ሰዎች መስራት የሚችሉ ይመስላቸዋል። አይቻልም። እኛ ድሮ ቸርች ፕላን ስናደርግ ዋሽንግተን ዲሲ ኤሪያ ቤተ ክርስቲያን እኛ ለምን ነው አስራትን ማሰረሰቡት ይሉን ነበር? እኔ ወንጌል መስበክ ማስተማር ነው ቤተክርስቲያን የነሳራው ያለው ኢየሱስ እንዴት ነው የሚሰራው? ሰው ስለተሰበሰበ ቸርቾና ቢያታሉ ምንድነው ቤተክርስቲያን? ቤተክርስቲያን የሚነገረው የወንጌል ቃል ኢየሱስን ከገለጠ ሰዎች ወደ ጌታ ኢየሱስ ክርስቶስ ከመጡ ወደ ጌታ ሲመጡ ይጋጠማል። ይሄው እኔና ሌላ ክርስቲያን አጋጥሞን ባንድ ቤተክርስቲያን የሚያረጋግ እድሜያችን አይደለም፣ ጾታችን አይደለም፣ ያገር ልጅነታችን አይደለም። በቋንቋ እንጋጠምን፣ በባህል እንጋጠምን። እንንጋጠመው አካልን በሚያጋጥመው በኢየሱስ ክርስቶስ። አገልጋዮች፣ ቤተክርስቲያን አማኞች ልብ ማለት ያለብን ከሌሎች ክርስቲያኖች ጋራ የሚያቀራርበን ጌታን የቀረብንበት አቀራረብ ነው እንጂ እርስ በርሳችን በመብል በመጠጣት ሻይ ቤት በመዋል አብሮ መብላት አብሮ አንድ ሰፈር በመውጣት በመግባት ቸርች መሆን አይቻልም። ለምን? የማዕዘኑ ራስ ድንጋይ የቤተ ክርስቲያን ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር። ከእሱም አካል ሁሉ በጅማት በማሰሪያ ምግብን እየተቀበለ ወደ ጌታ ሲጠጋ አንድ ሰው ሰፕላይ አለው። ህይወቱ የሚለመልምበት የሚጸናበት የሚያድግበት ጸጋ ይቀበላል። ሌላውን ክርስቲያን እንደዚሁ ከጌታ ከኢየሱስ ክርስቶስ የተነሳ እንገጣጠማል። አንድ ሚስጥር ነገራችሁ። አንደኛ ቆሮንቶስ ምዕራፍ 12 ላይ ተመልከቱት። አካል የሚለውን ነገር የቤተ ክርስቲያንን ነገር ፎርም የሚያደርገው ማን እንደሆነ ተመልከቱ። ቁጥር 12 አካል አንድ እንዳልሆነ ብዙ ብልቶች እንዳሉበት ነገር ግን አካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቲያኖች ደግሞ እንዲሁ ናቸው ይላል። ትክክል ነው ያልኩት? ስለ አካል ቁርብ ነው። አንድ እንዳሉ እንደሆነ ብዙ ብልቶች እንዳሉበት ብዙ ብልቶች ክርስቲያኖች ናቸው አይደል? ብዙ ብልቶች ክርስቲያኖች ተሰብስበው አንድ አካል ይሆናሉ። ክርስቲያኖችም ብልቶች አድርገው ተወስደው ምን ይሆናል? ክርስቲያኖችም አንድ አካል ይሆናሉ። ወይ ማን አካል የሚሆነው? ክርስቶስ ነው አካል የሚሆነው። በሌላ አባባል እኔ ወደ ጌታ ስጠጋ፣ ሌላው ክርስቲያን ወደ ጌታ ሲጠጋ የተጠጋ ነው ጌታ በእኔ ውስጥ የገባው በዛ ወንድሜ ውስጥ በእህቴ ውስጥ የገባው በእናንተ ውስጥ የገባው አካል የሚያደርገን ሁላችን ውስጥ እርሱ መኖሩ ነው። ክብር ለእግዚአብሔር። ኢትዮጵያዊነታችን አለ። በአማርኛ ቋንቋ ቸርች አይሰራም እላለሁ እኔ ድሮ እዛ ያለሁበት ቦታ። የኢትዮጵያ ቸርች አለ ይላል። በባንዲራ ቸርች አይሰራም። በኢትዮጵያ ባህል አይሰራም። በወንጌል ይሰራል። ክርስቶስን በማመን ይሰራል። ሰው ተሰብስቦ ቸርች ሊሆን አይችልም። በግሪክ ህብረተሰብ ውስጥ ሰዎች በማህበር እንኳን ሲደራጁ አናጢ ያልሆነ የአናጢ ማህበር ውስጥ አይገባም። ኤሌክትሪሽያን ያልሆነ ኤሌክትሪሽያን እና ሰዎች በሸክላ ስራ ቢሆን በጡብ ስራ ቢሆን በተለያየ በተደራጁበት በሙያ ነው የሚደራጁት። እኛን የሚያሰባስበን አንድ የሚያደርገን ማህበር የሚያቋቁመን ኢትዮጵያዊነታችን አለ ኢየሱስ። አንድነታችን በማርያም የተመሰረተው በጌታ በኢየሱስ ክርስቶስ ላይ። አይታችኋል? ሰዎች ለቅሶ ቤት እንደዚህ እንግዳ ድንገት አንድ ሰው ቤት ሄዳችሁ አማኝ ያልሆኑ ሰዎች ዘመዶቻችሁ ከሄዳችሁ ክርስቲያኖች የሆኑ ሲጠስ ክርስቲያን ባበላ ወዲያውኑ ክርብር ይላል። ምንድን ነው ከዘመኑ ይልቅ ክርስቲያን በመሆን እነዚህ ትልቅትልቅት ይላል። ምንድን ነው የሚያጣጥመን? ኢየሱስ ጸባያችን ላይመስላችሁ መገጣጠሚያችን ኢየሱስ ነው ማለት ነው። አይጣፍም? እጅግ በጣም ልዩ ነገር ነው ይሄ። ጌታ የመገጣጠሚያችን ምክንያት ስለሆነ ምግብ ይሰጠናል። ክብር ለእግዚአብሔር። ወደ እሱ ከመጠጋታችን የተነሳ ለቤተ ክርስቲያኑ እድገት ልምላሜ የሚሆን ጸጋን ሰፕላይ ያደርገናል። እግዚአብሔር በሚሰጠው ማደግ ያድጋል። በውስጥ የእድገቱን መጠን እግዚአብሔር የሚወስነው እሱ ብቻ ለምን ተቃላችሁ? ልጁ የተጠጋንበት መጠን ነው።
ቸርች የተመላለስንበት አይደለም። ስንት ገንዘብ እንደሰጠን አይደለም። ጎላ ብለን ገዝፈን መታየታችን አይደለም።
ልጁን የምንጠጋበት መጠጋት ነው።
ክብር ለእግዚአብሔር።
በጣም ከተጠጋ ነው የልጁን እግዚአብሔር ግጥም የቤተ ክርስቲያን ውበቷ የመታነጿ መለኪያው የህዝብ ቁጥር አይደለም።
አማኞች ከዚህ ከማዕዘኑ ራስ በጅማትና በእግዚአብሔር በሚሰጠው መተሳሰሪያ እየተሳሰሩ ከክርስቶስ ጋር ያላቸው ግንኙነት እግዚአብሔር ስም የተባረከ።
ስለዚህ ሌሎች የዩኒቲ ምክንያቶች እንዳይኖሩ አትስሙ ይላቸዋል። ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ስርዓት ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለምትገዛላችሁ ህይወታችሁን ዲፋይን ማድረግ ያለባችሁ በክርስቶስ በተደረገላችሁ ነገር ነው እንጂ በዚህ ዓለም እንደሚኖር እንደ ሰው ስርዓት ክርስትናችሁን አትመልከቱ፣ ህይወታችሁን አትዩ ይላችሁ። እነዚህ ሁሉ ሰው አድርጓቸው ለውጥ የሚያመጡ ነገሮች አሉ። ይህ እንደገዛ ፈቃድ በማምለክ በትህትና ስጋውን በመጨቆን እህል ባለመብላት በጾም በጸሎት ለውጥ የሚያመጣ ሰው ይመስለዋል። ሊስን ጾም ትክክለኛ ነው። ጾም እንጾማለን፣ እንጸልያለን፣ እግዚአብሔርን ፊት እንፈልጋለን። መንፈሳዊ ለውጥ ግን ጾም አያመጣም። ለውጥ የሚሰጠን ኢየሱስ ነው።
ክብር ለእግዚአብሔር።
የአምላካችንን ፊቱን ለመፈለግ ጊዜ እንውሰድ እንጂ በስጋ ህይወታችሁ ውስጥ ያለውን ችግር ሁሉ ሶልቭ የሚያደርገው ኢየሱስ ነው።
እግዚአብሔር ይህን ለማየት ይርዳል። በሚቀጥለው ክፍለ ጊዜ ላይ ይህን እናያለን። ሻይ ጠጡና ተረፍራትኩና ከዛ በኋላ እንላለን። እግዚአብሔር ስም የተባረከ ይሁን። ወንድማችን የሚናገረው ነገር አለ።